ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ምሽት ጥር 5 2017 ዓ.ም ዝግጅታችን ጀመረ። የትግራይ መሪዎች ክደውናል ሲሉ ተፈናቃዮች ከሰሱ።
ይበቃል ማለት ስቃያችን ይበቃል፣ መከራችን ይበቃል፣ ሰቆቃችን ይበቃል፣ ማብቃት አለበት። ከዚህ በኋላ እንደዚህ ብለን መቋቋም አንችልም ለማለት የትግራይ መሪዎች ይህን ህዝብ እንደ መቋማሪያ ተጠቅመው ለቁማራቸው ማጫወቻ የሚጠቀሙበት ያለ ህዝብ ነው። ስለዚህ ይህ ነገር ማቆም አለበት። ረስተውታል። ተረሳና የተካደ ህዝብ ነው። ለዚህ ከዚህ ክህደት መላቀቅ ስላለብን ራሳችን ችለን ይበቃል ብለን ተጽዕኖ ለማሳደር አስበን የተነሳንበት ትምህርት ነው።
በዚህ ዙሪያ በምሽቱ ዘገባ አለን። በሌላ በኩል ከ450 በላይ የፍንጫ ስኳር ፋብሪካ ሰራተኞች መታሰራቸው ተገለጸ የሚሉና ሌሎች የሀገር ውስጥ እንዲሁም ዓለም አቀፍ ዘገባዎችና ዜናዎችን ወደ እናንተ የምናደርሳችሁ ይሆናል። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምናመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ በኢትዮጵያ ሰዓት አቆጣጠር እስከ ምሽቱ 4 ሰዓት ድረስ የሚዘልቀውን መሰናዷችን እየመራው አብሬያችሁን ዘልቀው ኤደን ገረመው ነኝ። ብርሃን ኃይሉ ደግሞ ስርጭቱን ከዚህ ከስቱዲዮ ታቀናብርልናለች። ዋና አዘጋጇ ጽዮን ግርማ፣ የዌብና ማህበራዊ ድረገጽ ፕሮዲሰራችን አባዮ ገበያው፣ እንዲሁም ሌሎች ዘጋቢዎችና የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። አሁን ከዓለም ዙሪያ የተሰባሰቡ ዜናዎችን ለእናንተ ለማስደመጥ ስመኝሽ ቆየ እዚህ ስቱዲዮ ካጠገቤ ትገኛለች። ወደ እሷ ነው
በድጋሚ እንደምናመሻችሁ። የዓለም ዜናዎቹን የማሰማችሁ ስመኝሽ የቆየ ነኝ። ለምሽቱ ከያዝናቸው ዜናዎች መካከል በሰሜን ምስራቅ ናይጄሪያ እስላማዊ ታጣቂዎች በትንሹ 40 ገበሬዎችን ገደሉ፣ የካሊፎርኒያ ሰደድ እሳት ከቁጥጥር ውጪ ሆኖ ሊባባስ ይችላል ሲሉ የዩናይትድ ስቴትስ ትንበያዎች አስጠነቀቁና ለጋዛ የእርቅ ስምምነት ማምጣት ይችላል የተባለ የመጨረሻ ረቂቅ ሐሳብ ለሁለቱም ወገኖች ቀረበ የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። በሰሜናዊ ምስራቅ ናይጄሪያ ቦርኖ ግዛት ውስጥ እስላማዊ ታጣቂዎች ባደረሱት ጥቃት ቢያንስ 40 ገበሬዎች መገደላቸውን የመንግስት ባለስልጣናት ዛሬ ሰኞ አስታወቁ። ጥቃቱ የተፈጸመው እሁድ ዕለት ሲሆን ለጥቃቱ የቦኮ ሐራም ቡድንና ከቡድኑ ተገንጥሎ የወጣና በቦርኖ ግዛት የሚንቀሳቀስ ለእስላማዊ መንግስት ታማኝ መሆኑ የተገለጸ ቡድን ተጠያቂ መደረጋቸውን የቦርኖ ግዛት አስተዳዳሪ የሆኑት ባባጋና ኡምራ ዙሉም ተናግረዋል። አስተዳዳሪው አክለው ሲቪሎች ደህንነታቸው የተጠበቁ ዞኖች ተብለው ከጠቆሳቸውና የጦር አባላት ከጽንፈኞቹና ከተቀበሩ ወንጆች እንዳጸዷቸው ከገለጿቸው አካባቢዎች እንዳልፉ አስጠንቅቀዋል። አክለውም ታጣቂዎቹ ያደረሱት ጥቃት ላይ ምርመራ እንዲካሄድ ጠይቀዋል። በናይጄሪያ የተመሰረተው ቦኮ ሐራም እንደ አውሮፓውያን አቆጣጠር ከ2009 ጀምሮ ምዕራባዊ የትምህርት አሰጣጥን ለመዋጋትና አክራሪ እስላማዊ ሕግን ለመጫን የትጥቅ ትግል ሲያካሂድ ቆይቷል። አፍሪካ ከታጣቂዎቹ ጋር ካደረገቻቸው ትግሎች ረጅሙን ጊዜ መፍጀቱ የተገለጸው ግጭትም ከናይጄሪያ አልፎ በስተሰሜን የሚገኙ የጎረቤት ሀገራትም ተስፋፍቷል። ታጣቂዎቹ እስካሁን ባደረሷቸው ጥቃቶች ቢያንስ 35,000 ንጹሃን ዜጎች የተገደሉ ሲሆን በሰሜን ምስራቃዊ የናይጄሪያ አካባቢ የሚኖሩ ከ2 ሚሊዮን በላይ ሰዎችም ከአካባቢያቸው ተፈናቅለዋል። በሞዛምቢክ አከራካሪ የነበረውን ምርጫ ውጤት የተቃወመው አንድ የተቃዋሚ ፓርቲ መሪ የስራ አድማ መጥራታቸውን ተከትሎ ዋና ከተማው ጭር ባለበት አዲሱ ፓርላማ ስራ ጀምሯል። ሁለቱ አነስተኛ ተቃዋሚ ፓርቲዎች የምርጫ ውጤቱን አንቀበልም በማለት ተቃውሟቸውን ለመግለጽ የመክፈቻ ስነ ስርዓቱ ላይ ያልተገኙ ሲሆን ለወራት የተካሄደውና የሰው ሕይወት የጠፋበትን አለመረጋጋት ተከትሎ በተከፈተው ፓርላማ ተመራጩ ፕሬዝዳንት ዳንኤል ቻፓ መረጋጋትና አንድነት እንዲሰፍን ጠይቀዋል። በሞዛምቢክ ተሰሚነት አጥተናል በሚሉ ወጣቶች ዘንድ ከፍተኛ ተቀባይነት ያለው ተቃዋሚ ፓርቲ መሪ የሆኑት ቬናንሲዮ ሞንድላሌ የምርጫው ውጤት መጭበርበሩንና ከ50 ዓመት በላይ በስልጣን ላይ የቆየው የቻፓ ፓርቲ እንዲያሸንፍ መደረጉን ተናግረዋል። ቻፓ ቃለ መሐላ ፈጽሞ ስልጣን እንዲረከቡ ከሚጠበቅባቸው ከሰኞ እስከ አርብ ባሉት ቀናትም ደጋፊዎቻቸው ተቃውሟቸውን ለመግለጽ የስራ አድማ እንዲያደርጉ ጥሪ አቅርበዋል። ፓርላማው ዛሬ የመክፈቻ ስነ ስርዓቱን ሲያካሂድ በተለምዶ ከፍተኛ ግርግር ይታይበት የነበረው የዋና ከተማው ማዕከል አብዛኞቹ ሱቆች መዘጋታቸውንና መንገዶችም ጭር ማለታቸውን በቦታው ተገኝቶ ሁኔታውን የተመለከተው የአዣንስ ፍራንስ ፕሬስ ዘጋቢ አመልክቷል። አድማጮችና ተመልካቾቻችን ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። በደቡባዊ ካሊፎርኒያ ግዛት ከፍተኛ ጉዳት እያደረሰ ያለውን ሰደድ እሳት ለማጥፋት የእሳት አደጋ ሰራተኞች ከፍተኛ ርብርብ እያደረጉ ባሉበት ወቅት እንደ አዲስ ሊባባስ ይችላል ተብሎ የተሰጋው ጠንካራ ንፋስ እሳቱን ሊያባብሰውና ከቁጥጥር ውጪ ሊያደርገው ይችላል ሲሉ የትንበያ ባለሙያዎች አስጠንቅቀዋል። የአሜሪካ ብሔራዊ የአየር ትንበያ አገልግሎት ባወጣው ማስጠንቀቂያ ነገ ማክሰኞ ሊጨምር ይችላል ተብሎ የተሰጋው ጠንካራ ንፋስ በሰዓት ከ80 እስከ 110 ኪሎ ሜትር ሊጓዝ ይችላል ብሏል። ከ8 ወራት በላይ በቂ ዝናብ ሳያገኝ በቆየው አካባቢ የሚገኘው ደረቅ አየር ሁኔታና ጠንካራ ንፋስ ሰደድ እሳቱን እንዲባባስ ምክንያት ሆኗል። ለአንድ ሳምንት በዘለቀው እሳት እስካሁን የ24 ሰዎች ህይወት ያለፈ ሲሆን በቢሊዮኖች የሚቆጠር ንብረትም አውድሟል። ከሟቾቹ መካከል 8ቱ በፓሲፊክ ፓሊሳዴስ አካባቢ በተዛመተው እሳት የሞቱ መሆናቸውን ባለስልጣናት ያስታወቁ ሲሆን ከ12000 በላይ ቤቶችና ህንጻዎች ወድመዋል። እስከ ትላንት እሁድ ምሽት ድረስ 100000 ሰዎች ከአካባቢያቸው ለቀው እንዲወጡ ማስጠንቀቂያ የደረሳቸው ሲሆን አዲስ ንፋስ ሊነሳ እንደሚችል ማስጠንቀቂያ መውጣቱን ተከትሎ ነዋሪዎቹ ወደ መኖሪያቸው መመለስ እንደማይችሉ ተመልክቷል። እሳቱ የተስፋፋ መሄድ መቀጠሉን ተከትሎም የአካባቢው ባለስልጣናት ህዝብ በብዛት የሚኖርባቸውን አካባቢዎችና እንደ ፖል ጌት ሙዚየምና ታዋቂ ከሆኑ የአሜሪካ ከፍተኛ ተቋማት አንዱ የሆነው የካሊፎርኒያ ዩኒቨርሲቲን የመሳሰሉ የከተማዋን ቁልፍ ምልክቶችም ሊያወድም ይችላል የሚል ስጋታቸውን እየገለጹ ነው። እስካሁን በተደረጉ ቅድመ ጥናቶች መሰረት እሳቱ በንብረት ላይ ያደረሰው ጉዳትና የኢኮኖሚ ኪሳራ ከ130 እስከ 150 ቢሊዮን የአሜሪካ ዶላር ሊሆን እንደሚችል ተገምቷል። የካሊፎርኒያ ግዛት አስተዳዳሪ ጋቪን ኒውሶም ከኤንቢሲ የቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ እሳቱ እንዴት ሊነሳ እንደቻለ በገለልተኛ አካል እንዲጣራ ጠይቀዋል። በጋዛ የሚካሄደውን ጦርነት ለማስቆም አሸማጋዮች የመጨረሻ ያሉትን የእርቅ ስምምነት ረቂቅ ሐሳብ ለእስራኤልና ለሐማስ ማቅረባቸውን በድርድሩ ዙሪያ ማብራሪያ የቀረበላቸው አንድ ባለስልጣን አስታወቁ። በድርድሩ ላይ የጆ ባይደንና የዶናልድ ትራምፕ ልዑካን መገኘታቸውንም አመልክተዋል። ባለስልጣኑ እንደተናገሩት የተኩስ ማቆምንና የታጋቾችን መለቀቅ በሚመለከት ኳታር ያቀረበችው ረቂቅ ስምምነት ጽሑፉ ዶሃ ውስጥ በተደረገ ውይይት ላይ ለሁለቱም ወገኖች የቀረበ ሲሆን የእስራኤል ሞሳድና ሺንቤት የተሰኙት የስለላ ተቋማት እንዲሁም የኳታር ጠቅላይ ሚኒስትር በቦታው መገኘታቸውም ተመልክቷል። በመጪው ሳምንት ዶናልድ ትራምፕ ወደ ስልጣን ሲመለሱ የዩናይትድ ስቴትስ ልዑክ ይሆናሉ ተብለው የሚጠበቁት ስቲቭ ዊትኮፍም በድርድሩ ላይ መገኘታቸውን ባለስልጣኑ ጨምረው ገልጸዋል። በተጨማሪም የተሰናባቹ ባይደን አስተዳደር ልዑክ ፕሬት ማኩጉርክ በድርድሩ ላይ መሳተፋቸውን አንድ የዩናይትድ ስቴትስ ምንጭ ለሮይተርስ ተናግረዋል። ስምምነት ላይ ለመድረስ መጨረሻዎቹ 24 ሰዓታት ወሳኝ ናቸው ያሉት ባለስልጣኑ ረቂቁ ዛሬ ሰኞ ባለቀ ሰዓት የተገኘ ውጤት መሆኑን አመልክተዋል። የጋዛን ጦርነት ለማስቆም የሚያስችል ድርድር ለማካሄድ ዩናይትድ ስቴትስ፣ ኳታርና ግብጽ ከአንድ ዓመት በላይ ሲሰሩ ቢቆዩም እስካሁን ውጤት ማግኘት አልቻሉም። በመጨረሻ በቻይናና በሩሲያ መካከል ያለው የንግድ ልውውጥ ባለፈው ዓመት ከፍተኛ ደረጃ ላይ መድረሱን ሰኞ ዕለት ይፋ የተደረገ ኦፊሴላዊ መረጃ አስታውቋል። ምንም እንኳን ምዕራባውያን በሞስኮ ላይ በርካታ ማዕቀቦችን ቢጥሉም በሁለቱ ሀገራት መካከል ጠንካራ የኢኮኖሚ ትስስር መቀጠሉም ተመልክቷል። የቻይና ጉምሩክ አስተዳደር ባሳተመው አሃዛዊ መረጃ መሰረት ባለፈው የአውሮፓውያኑ ዓመት 2024 ቻይና ከሩሲያ ወደ ሀገሯ ያስገባችውና ወደ ሩሲያ የላከችው የንግድ መጠን በድምሩ ከ244 ቢሊዮን ዶላር በላይ መሆኑን ተመልክቷል። ይህም እንደ አውሮፓውያን አቆጣጠር በ2023 ከነበረው 240 ቢሊዮን ዶላር ብልጫ እንዳለው አሳይቷል። እንደ አውሮፓውያን አቆጣጠር በ2022 ሩሲያ ዩክሬን ላይ ወረራ ካካሄደች ወዲህ በቤጂንግና በሞስኮ መካከል ያለው ፖለቲካዊና ኢኮኖሚያዊ ግንኙነት እየጠነከረ የሄደ ሲሆን በምላሹ ጠንካራ ማዕቀቦችን ተግባራዊ ያደረጉት ዩናይትድ ስቴትስ እና ሌሎች ምዕራባውያን ሀገሮች በሁለቱ ሀገራት ግንኙነት ዙሪያ ከፍተኛ ትችቶችን ሰንዝረዋል። ቻይና በበኩሏ ሩሲያና ምዕራባውያን ለገቡበት ቀውስ ራሷን እንደ ገለልተኛ ሀገር አድርጋ የምትቆጥር ሲሆን በተደጋጋሚ የሞስኮን ወረራ ከመውገዝ ተቆጥባለች። የቻይናው ፕሬዝዳንት ሺ ጂንፒንግ በአዲሱ ዓመት መግቢያ ለሩሲያ አቻቸው ቭላድሚር ፑቲን ባስተላለፉት መልእክት ወጥ በሆነና ገለልተኝነትን ባማከለ መንገድ አንድ ላይ እጅ ለእጅ ተያይዘው ወደፊት መጓዝ መቻላቸውን ተናግረዋል። ይህ በእንዲህ እንዳለ ባለፈው የአውሮፓውያኑ 2024 የዓለም ትልቁን ኢኮኖሚ በያዙት ቻይናና ዩናይትድ ስቴትስ መካከል የተደረገው የንግድ ልውውጥ በ3.7% አድጎ ከ688 ቢሊዮን ዶላር ማለፉን የቻይና ጉምሩክ መስሪያ ቤት ጨምሮ አመልክቷል። አድማጮች ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዷችን ወደ ኤደን ልመልሳችሁ።
ከዓለም ዙሪያ የተሰባሰቡትን ዓለም አቀፍ እንዲሁም የሀገር ውስጥ ዜናዎች ያቀረበችልን ስመኝሽ የቆየን አመሰግናለሁ። በድጋሚ ስርጭቱን በማቅረብና በማስተናገድ አብሬያችሁ ማመሻው ኤደን ገረመው ነኝ። እንዲሁም ደግሞ ጽዮን ግርማ ዋና አዘጋጇ፣ ብርሃን ኃይሉ ስርጭቱን በማቀናበር፣ የዌብና ማህበራዊ ድረገጽ ፕሮዲሰራችን አበባየው ገበያው ከመላው የአሜሪካ ድምጽ ስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ስርጭቶቻችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪያም ሀሪክ የፌስቡክ ገጽና እንዲሁም ደግሞ ድረገጽ ላይ እንድትከታተሉ በአክብሮት እየጋበዝኩ ለምሽቱ አበይት ወዳደረግነው ዘገባ እንሻገራለን። የትግራይ መሪዎች ክደውናል ሲሉ ተፈናቃዮች ከሰሱ። በመቀለ ከተማ በሚገኙ መጠለያ ጣቢያዎች ውስጥ ለአራት አመታት እንደቆዩ የሚናገሩ ተፈናቃዮች ይአክል ይበቃል በሚል መሪ ቃል ለሶስት ቀናት የጠሩት የተቃውሞ ሰልፍ እየተካሄደ ይገኛል። በመጠለያ ካምፕ ውስጥ ለአራት አመታት እንደቆዩ የተናገሩት ተፈናቃዮቹ ወደ ቀያቸው በአስቸኳይና ደህንነታቸው ተጠብቆ እንዲመለሱም ጠይቀዋል። የክልሉ አመራሮች ክደውናል፣ በተፈናቃዮች ስቃይም እየተጫወቱ ናቸው ሲሉ ከሰዋል። በጉዳዩ ላይ መግለጫ ያወጣው የክልሉ ጊዜያዊ አስተዳደር በበኩሉ ሰልፉን እንደሚደግፈው በመግለጽ ተፈናቃዮችን ለመመለስ ከሌላው ጊዜ በተለየ ጠንክሮ እየሰራ እንደሚገኝ አስታውቋል። ሙልጌታ ጽባህ ዘገባለሁ።
በሰሜን ኢትዮጵያው ጦርነት ምክንያት ከአዋዛጋቢዎቹ የትግራይና የአማራ ክልሎች አዋሳኝ አካባቢዎች የተፈናቀሉ ዜጎች ወደ ቀያቸው ለመመለስ የጠየቁበት ሰልፍ ዛሬ ሰኞ ጥር 5 ቀን 2017 ዓ.ም በመቀለ ከተማ ሮማናት አደባባይ ተጀምሯል። ሰልፉ ለሶስት ቀናት እንደሚቀጥል ከሰልፉ አስተባባሪዎች አንዱ ጉዑሻታ ላይ ለአሜሪካ ድምጽ ተናግሯል። ሰልፉ በመጠለያ ካምፕ ያሉ ተፈናቃዮችና በሱዳን የሚገኙ ስደተኞች ወደ ቀያቸው እንዲመለሱ ለመጠየቅ መሆኑን ተናግሯል።
ሰልፍ የወጣ ነው ያው የፕሪቶሪያ አግሪመንት መፈጸም ስላለበት ይሄ ደግሞ በአስቸኳይ እንዲፈጸም ተጽኖ ለማሳደር ይበቃል በሚል መሪ ቃል አንግበን የወጣንበት ሰልፍ ነው። ይበቃል ማለት ስቃያችን ይበቃል፣ መከራችን ይበቃል፣ ሰቆቃችን ይበቃል፣ ማብቃት አለበት። ከዚህ በኋላ እንደዚህ ብለን መቋቋም አንችልም ለማለት የትግራይ መሪዎች ይህን ህዝብ እንደ መቋማሪያ ተጠቅመው ለቁማራቸው ማጫወቻ የሚጠቀሙበት ያለ ህዝብ ነው። ስለዚህ ይህ ነገር ማቆም አለበት። ረስተውታል። ተረሳና የተካደ ህዝብ ነው። ለዚህ ከዚህ ክህደት መላቀቅ ስላለብን ራሳችን ችለን ይበቃል ብለን ተጽዕኖ ለማሳደር አስበን የተነሳንበት ሰልፍ ነው።
ሰልፉ ጽላል ምዕራብ ትግራይ ሲቪል ማህበረሰብ በተባለ ተቋም አስተባባሪነት የተዘጋጀ መሆኑን ነው ጉዑሽ የገለጸው። ሂደቱ ሰላማዊና የማንኛውም ቡድን የፖለቲካ ዓላማ ማስፈጸሚያ አይደለም በማለት ተናግሯል። ሁሉም የክልሉ አመራሮች ክደውናል፣ በተፈናቃዮች ስቃይ እየተጫወቱ ናቸው በማለትም አክሏል።
እኛ እያልን ያለ ነው ጠቅላላ የትግራይ መሪዎች ክደውናል ስንል በሁሉም ቡድን ውስጥ ያሉት በሁሉም ጎራ ያሉት መሪዎች ለማለት ነው። ቀንም ሰላማዊ ሰልፍ እናካሄዳለን፣ ሌሊትም እዚህ በማደር ሰልፉ እንዲቀጥል እናደርጋለን። ፍጹም ሰላማዊ ነው። አመፅ የሚያስመስል ነገር የለውም። ጭራሽ ወደ አመፅ የሚያመራበት መንገድም አልታየም እስካሁን። በጣም ሰላማዊ ሰላም ሰልፍ ነው ያለው።
ወይዘሮ ኪዳን ግርማይ ከቃፍታ ሁመራ አደባይ ከተባለ ቀበሌ ተፈናቅለው በመጠለያ ካምፕ መኖር ከጀመሩ አራት ዓመት እንደሞላቸው ገልጸው ችግር ውስጥ ስለምንገኝ በፕሪቶሪያ ስምምነት መሰረት ወደ ቀያችን እንድንመለስ ለመጠየቅ ነው ሰልፍ የወጣ ነው ብለዋል።
ነገርና ተበድና እንተውልና ሰርዕና ክንድንበልዓና ዓድና እኛ ምን በደል ምንድን ነው ያደረግነው? ሰርተን የምንበረሰዎች ነን። የፕሪቶሪያው ስምምነት ከተፈረመ 2 አመት አልፎታል። 4 አመት ሙሉ በኬንዳ ተጥለናል። በብርድ በረሃብ እየተሰቃየን ነው። በየቀኑ በመጠለያ ማዕከላት ሰዎች እየሞቱ ናቸው። መሪዎቻችን ቀልብ ገዝተው የፕሪቶሪያው ስምምነት እንዲተገበር እንዲሰሩ ነው የምንፈልገው።
በመቀለ ህዝብ ርዳታ ነው እስካሁን የቆየነው። አሁን ግን ህዝቡም እየደከመው ይገኛል ያሉት ወይዘሮ ኪዳን ጠፍተን እንዳንቀር በቃ ተብሎ ወደ ቀያችን ነው መመለስ የምንፈልገው ሲሉ ተናግረዋል። መልአከ ብርሃን ተስፋኪሮስ መረሳ የተባሉ ሌላው የሰልፉ ተሳታፊ በበኩላቸው የሳቸው ቤተሰቦች ወደ መቀለ አዲስ አበባ ሱዳንና ግብጽ ጭምር በጦርነቱ ምክንያት ከማይካድራ እንደተፈናቀሉ ገልጸው ለዚህ የቤተሰብ መበታተን በቃ ለማለት ነው የወጣ ነው ብለዋል። የክልሉ አመራሮች በየጊዜው ስለተፈናቀይ መመለስ ቃል ቢገቡም ተግባር ላይ ግን የለም በማለት ተችተዋል።
ትግሩ በስቷል። 4 አመት ሙሉ ተሳቃይተናል። ይብቃ ለማለት ነው ወጣ ነው ሰው። በተለይ ውል ያዋዋሉ ሰዎች ረስተውናል። ትግራማውሪዎች እዝን ረስተዋል። የራሳቸው ወንበር ለማስተካከል ነው የሚሯሯጡ ያሉና አሁን ውል ያዋዋሉ ለምንድን ነው በውሉ እንዲፈጸም የማያደርጉ ለምንድን ነው የረሱን የሚል ጥያቄ እኛም አለን። ኑሮዬ ጥሩ ኑሮ ነበር። እርሻ ነበረኝ፣ ወፍጮ ነበረችኝ፣ ከፍት ነበሩኝ። ጥሩ ኑሮ ነበር ኖር ነበር እና አሁን ግን ልመና ነው። ምን ልመና? 12 ኪሎ እየለመን ነው። 12 በወር እሱም በወሩ አይመጣም። ልመናው ያውቃ ሰርተን እንብላ ነው የምንለው ያለነው።
በቀያቸው ሰራተኞች ቀጥረው ያሰሩ እንደነበረ የገለጹት እኚህ ተፈናቃይ በአሁኑ ጊዜ የሰው እጅ ጠባቂ መሆናቸው እንዳሳዘናቸው ገልጸዋል። ይህ ስቃይ በቃ እያልን ነው በማለትም ተናግረዋል። ለሶስት ቀናት እንደሚቆይ በተነገረበት በዚሁ ሰልፍ በመቶዎች የሚቆጠሩ ተፈናቃዮችና ለነሱ ድጋፍ የሚያሳዩ የመቀለ ነዋሪዎች ተሳትፈዋል። በዚሁ ያክል ማለትም ይበቃል ተብሎ በተሰየመ ሰልፍ የከተማዋ ዋና አደባባይ የሆነው ሮማናትና ወደ አደባባዩ የሚወስዱ መንገዶች ተዘግተው ይገኛሉ። የትግራይ ክልል ጊዜያዊ አስተዳደር በጉዳዩ ላይ ባወጣው መግለጫ ይበቃል ወደ ቀያችሁን መልሱን የሚል ይዘት ያለው ሰልፍ እንደሚደግፈውና አስተዳደሩ ለስራው እንደ ድጋፍ አድርጎ እንደሚወስደው አሳውቋል። ተፈናቃዮች ለመመለስ ከሌላው ጊዜ በተለየ እንደሚሰራ የገለጸው አስተዳደሩ ሂደቱም ለህዝብ ይፋ እንደሚያደርግ አሳውቋል። የተፈናቃዮች መመለስ ጉዳይ የፌደራል መንግስት በስምምነቱ መሰረት እንዲሰራ የጠየቀው ጊዜያዊ አስተዳደሩ የአፍሪካ ህብረት፣ ዩናይትድ ስቴትስ፣ የአውሮፓ ህብረትና ሌሎች ዓለም አቀፍ ተቋማትም የፕሪቶሪያ ስምምነት ተግባራዊ እንዲሆን ጫና እንዲያሳድሩ በማለት ጠይቋል። ባለፈው ሰኔ ወር ላይ ተፈናቃዮች ባካሄዱት ሰልፍ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ከሰላም ስምምነቱ በኋላ ተፈናቃዮች ወደ ቀያቸው እንዲመለሱ ላለመደረጋቸው አስተዳደራቸውና የፌደራሉ መንግስት እንዲሁም ሌሎች የሚመለከታቸው አካላት ኃላፊነት እንደሚወስዱ ተናግረዋል። የተፈናቃዮች ሰልፍም የመጨረሻ ይሆናል ብለው ነበር። በጉዳዩ የፌደራል መንግስት የኮሙኒኬሽን ኃላፊ ዶክተር ለገሰ ቱሉ፣ የአማራ ክልል የኮሙኒኬሽን ጽህፈት ቤት ዳይሬክተር ዶክተር መንገሻ ፈንታውና ከዚህ ቀደም ምዕራብ ትግራይ ተብሎ የሚጠራ በአሁኑ ጊዜ በአማራ ክልል ስር ሆኖ የወልቃይት ጠገዴ ሰቲት ሁመራ ዞን በሚል የሚያስተዳድሩ አቶ አሸተ ደምለው ምላሽ ለማግኘት ወደ እጅ ስልካቸው ደውለን ስልካቸው አይመልስም። በትግራይና በአማራ ክልሎች መካከል የወሰን ይገባኛል ጥያቄ የሚነሳባቸው አካባቢዎች በህገ መንግስቱ በዘላቂነት እልባት ለመስጠት በአገር አቀፍ ደረጃ ብሔራዊ ኮሚቴ ተቋቁሞ መስራት ላይ እንደሚገኝ መንግስት መግለጹ ይታወሳል። ለአሜሪካ ድምጽ ሙልጌታ አጽብሃ መቀለ።
የተከበራችሁ አድማጭ ተመልካቾቻችን ስትከታተሉት የቆያችሁ ለምሽቱ የያዝነውን አብይ ርዕስ ነበረ። የተንታኔ መጽሔት ይቀጥላል። ከ450 በላይ የፍንጫ ስኳር ፋብሪካ ሰራተኞች መታሰራቸው ተገለጸ። በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን ሱሉላ ፍንጫ ወረዳ የፍንጫ ስኳር ፋብሪካ ከ450 በላይ ቋሚና የኮንትራክት ጊዜ ሰራተኞቹ መታሰራቸውን የታሳሪ ቤተሰቦችና የፋብሪካው ሰራተኞች ለአሜሪካ ድምጽ ተናግረዋል። የሱሉላ ፍንጫ ወረዳ አስተዳዳሪ አቶ ፋንታውን ታዬ ሰራተኞቹ የታሰሩት በፋብሪካው ይዞታ ውስጥ በህገወጥ መንገድ በግብርና ስራ ላይ ተሰማርተው በመገኘታቸው ነው ሲሉ ተናግረዋል። የሰራተኞቹ መታሰር በተመለከተ ከፊንጫ ስኳር ፋብሪካ አስተዳደርና ከኢትዮጵያ ስኳር ኮርፖሬሽን ምላሽ ለማግኘት ያደረግነው ጥረት አልተሳካም። ፀሐይ ዳምጠው ዘገባላት።
በሆሮ ጉድሩ ወለጋ ዞን ሱሉለፍንጫ ወረዳ ከአንድ ወር በፊት በሱሉለፍንጫ ፖሊስ ጣቢያ የታሰሩ በፍንጫ ስኳር ፋብሪካ በቋሚና በኮንትራክት ጊዜ የሚሰሩ ሰራተኞችና ያካባቢው ነዋሪዎች እስካሁን ፍርድ ቤት አልቀረቡም ሲሉ የታሰሩ ሰዎች ቤተሰቦች ለአሜሪካ ድምጽ ተናገሩ። ባለቤታቸው የፋብሪካው ሰራተኛ መሆኑን የገለጹትና እርሳቸውም የፋብሪካው ሰራተኛ እንደሆኑ የተናገሩት ለደረነታቸው ስለሚሰቡ ስማቸውን እንዳንጠቅስ የጠየቁን ወይዘሮ ባለቤታቸው በፋብሪካው ይዞታ ውስጥ በህገወጥ መንገድ እርሻ አርሳቸዋል ተብሎ ከታሰሩ ሰዎች አንዱ መሆናቸውና ከታሰሩም አንድ ወር እንዳለፋቸው ተናግረዋል።
እርሻው ላይ ተሳትፈሃል ተብሎ ከምትሰራበት ክፍል መረጃ ደርሶናል ብለው ነው ያሰሩት። የሌሎች ሰዎችን አላቅም። ባለቤቴ ግን በዚህ አመት ምንም እርሻው ጋር አልደረሰም ነበር። እስካሁን ምንም አልተጠየቀም። የታሰሩ ሰዎች ቤተሰቦች አንድ ላይ ሆነን ወደ ፖሊስ ጣቢያ መራን። ነገር ግን የፖሊስ ጣቢያው ኃላፊ ፋብሪካውን ጠይቁ፣ ፋብሪካው ነው ያሰረው አለን። ወደ ፋብሪካው ስንመለስ ወረዳው ነው ያሰረው አለን። አሁን ፍርድ ቤትም አልቀረቡም። እንዲሁ አንድ ወር አለፋቸው።
ወይዘሮዋ አክለው በታሰሩበት ፖሊስ ጣቢያ ውስጥም ምግብ ያገኙ አይደለም በማለት አሁናዊ ሁኔታቸውን ገልጸዋል።
ደሞዛችን 4000 ብር ነው። እኔ 3 ልጆች አሉኝ። ለባለቤቴ ምግብ ማመላለስ አቅም የለኝም። እስካሁን ባለችኝ ስጠይቀው ነበር። አሁን ግን የኔ ደሞዝ ብቻ ስለሆነ ልጆችን የማበላው የለኝም። የታሰሩትንም መንግስት ከፖሊስ ጣቢያው አውጥተው ምግብ ወደሚገኝበት እስር ቤት ቢያዘዋውራቸው እላለሁ።
ሌላው የፋብሪካው ሰራተኛ መሆኑን የገለጸና በተመሳሳይ ምክንያት ስሙን እንዳንጠቅስ የጠየቀን የታሰሩት ሰዎች ያመረቱት ምርታቸውም ተወስዶባቸዋል ሲል አብራርተዋል።
ከ450 በላይ ቋሚና የኮንትራክት ሰራተኞች ናቸው ከአንድ ወር በላይ በእስር ቤት የሚገኙት። የታሰሩትም በህገወጥ መንገድ በፋብሪካው ማሳ ውስጥ እርሻ አርሳቸዋል ተብለው ነው። ሰራተኞቹ በእጃቸው ቆፍረው የዘሩት በቆሎና ጠፍ ከ5000 በላይ ኩንታል ተዘርፎ ለቡሳ ጎኖፋ ተሰጥቷል። ቤተሰብ በቤት ውስጥ እየተቸገረ ነው። ለታሰሩትም የሥራ ባልደረቦቻቸው ገንዘብ አዋጥተው ነው በእስር ቤት ምግብ የሚያደርሱላቸው። ፍርድ ቤትም ቀርቦ የጥፋተኝነት ውሳኔ አላገኙም።
እኚህ አስተያየት ሰጪ አክለው በ2017 ዓ.ም በሂዳር ወር ውስጥ ብቻ ከ60 ሄክታር በላይ የአገዳ ማሳ ላይ 2 ጊዜ እሳት ተነስተው የአገዳ ምርት መውደሙንና ያንንም የተወሰኑ የአካባቢው ነዋሪዎችና የፋብሪካው ሰራተኞች ታስረው እንደነበር አስታውሷል። የሱሉለፍንጫ ወረዳ አስተዳዳሪ አቶ ፋንታውን ታዬ የታሰሩ ሰዎች በሕግ እንዲጠየቁ ያደረገው ፋብሪካው መሆኑን ተናግረዋል።
ፋብሪካው ነው በሕግ ተጠያቂ እንደሆነ አቤቱታ ያቀረበው። ፋብሪካውና ሰራተኞቹ ስምምነት አላቸው። ስምምነቱን ጥሰው በፋብሪካው ይዞታ ውስጥ ገፍተው እርሻ ያረሱ ለራሳቸው ጥቅም በመዋል በሚል ነው ፋብሪካው ሰዎቹ በቁጥጥር ስር እንዲውሉ ያደረገው። ፋብሪካው በጥልቀት ቢያብራራም የተሻለ ነው። ነገር ግን ሰዎቹ የፋብሪካውን ስራ ወደ ጎን በመተው ወደ እርሻቸው ስለገቡና በሕጉ መሰረት ሰራተኞቹ ሳይሆኑም እርሻውን አርሶም ለተቸገሩ ሰዎች የሚሰጥ ይህንን በመተላለፋቸው ታስረዋል። ቁጥራቸውን ግን በትክክል አላውቅም። ፖሊስ ምርመራ ያካሄደባቸው ነው።
እዛው ፋብሪካ ውስጥ በሰራተኝነት የሚያገለግሉ አስተያየታቸውን የሰጡን ከ10 ዓመት ወዲህ ከአገዳው ምርት ጎን ለጎን ትናንሽ እርሻዎች ይከናወናሉ ሲሉ ተናግረዋል።
እርሻው የተጀመረው ዘንድሮ አይደለም። አገዳ የማይለማበት ማሳ ላይ በፊትም ሰዎች ተደራጅቶ ይሰራሉ። ሰራተኞቹ ደግሞ በእጃቸው የተቻላቸውን እየቆፈሩ በቆሎም ይዘራሉ። አሁን ግን በርከት ያሉ ሰዎች የኑሮ ውድነት ስለከበደባቸው ከጎን ለጎን እርሻቸውን አርሰዋል። ይዞታው ግን የፋብሪካው ነው ይታወቃል። ያመረቱት ምርትም ተዘርፎም እነሱም ታስረው መፍትሄ አላገኙም።
የሰራተኞቹን መታሰር በተመለከተ ከፍንጫ ሱካር ፋብሪካ አስተዳደርና ከኢትዮጵያ ሱካር ኮርፖሬሽን ምላሽ ለማግኘት ያደረግነው ሙከራ ለጊዜው አልተሳካም። የፍንጫ ሱካር ፋብሪካ በተለያዩ ጊዜያት በማሽነሪ መላወጫ እቃዎች ችግሮችና በኦሮሞ ነጻነት ታጣቂዎች በመፈጸሙት ተደጋጋሚ ጥቃት ለተወሰነ ጊዜ ከስራ ውጪ ሆኖ መቆየቱ ይታወሳል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
ከሀገር ውስጥ ጉዳዮች ወጣ ብለን ወደ ዩናይትድ ስቴትስ ነው የምናልፈው። የአሜሪካ መራጮች ከአዲሱ የትራምፕ አስተዳደር ወይም ደግሞ የስልጣን ዘመን አዲስ ነገር እየጠበቁ ነው። ዶናልድ ትራምፕ በዚህ በአውሮፓውያኑ ወር መጨረሻ 47ኛው የዩናይትድ ስቴትስ ፕሬዝዳንት ይሆናሉ። የዩናይትድ ስቴትስ መራጮች ታዲያ ከቀጣዩ ፕሬዝዳንታቸው በሚጠብቁት ጉዳይ ላይ አስተሳሰባቸውና አመለካከታቸው ይለያያል። የአሜሪካ ድምጽ ዘጋቢ ስካት ስተርንስ ተከታዩን አጠናቅሯል። ደረጀ ደስታ ያቀርበዋል።
በደቡባዊ ዩናይትድ ስቴትስ ሚሲሲፒ ግዛት መራጮች ከሁለተኛው የዶናልድ ትራምፕ የፕሬዝዳንትነት ዘመን በሚጠብቋቸው ነገሮች ይለያያሉ። ባቢ ጆሃረል ድምጻቸውን ለትራምፕ ሰጥተዋል።
በእርግጠኝነት ድንበሩንና የሕገ ወጥ ስደተኞችን ጉዳይ ተቆጣጥረው ማየት ፈልጋለሁ። እኔ በተለይ ትንንሽ ልጆችን በሚመለከት በሚችለው ሁሉ ለመርዳት ዝግጁ ነኝ። ነገር ግን ልጆቼና የልጅ ልጆቼ ባደኩባት አሜሪካ ሲደሰቱ ማየት ፈልጋለሁ።
ጾታውን ወደ ወንድ የቀየረው የኒውዮርክ ነዋሪ አንጀሎ ማየር በውልደት ከነበራቸው ጾታ የተለየ የጾታ ማንነት ለወሰዱ ሰዎች የሚደረግ የጤና እንክብካቤን እንደሚቃወም አሳውቋል። በሚለው አስተዳደር መጪው ጊዜ ያሳስበዋል።
Republicans watching need to know investing in trans kids.
ሪፐብሊካኖች ጾታ ቀያሪዎች ልጆችን መንከባከብ ልክ ልጆቻቸው እንደመከባከብ አስፈላጊ መሆኑን ማወቅ አለባቸው። ምክንያቱም እኛ እቺን ሀገር የምንመራ ቀጣዩ ትውልድ ነን። ብሩህ ሐሳቦችና ብሩህ ወደፊት ተስፋዎች አሉን።
ሻን ካሺንግ ትራምፕ በኢኮኖሚው ላይ እንዲያተኩሩ ይፈልጋሉ።
Stick to the campaign promises and end the taxes on tips the way he
በምርጫው ዘመቻ የገባቸውን ተስፋዎች አጥብቀው ያዙ። የአገልግሎት ኩርሻዎች ላይ የሚጣለውን ቀረጽ አስቆማለሁ እንዳሉት ያስቆሙ።
የሚሲሲፒው መራጭ ጄሪ ሄልተን ኢኮኖሚው ቅድሚያ የሚሰጠው ጉዳይ እንደሆነ ይስማማሉ።
ፕሬዝዳንት ትራምፕ የኑሮ ውድነቱን እንደገና እንዲቀንሱልን እፈልጋለሁ። ከእጅ ወደ አፍ መኖር ሰልችቶኛል።
የፔንሲልቬኒያዋ መራጭ ሳሚራ ችሩዋፋይ ትራምፕ በስነ ተዋልዶና በሃይማኖታዊ መብቶቻቸው ላይ የሚኖራቸው ተጽዕኖ ያሳስባቸዋል።
የሴትነት መብቶቼን እያጣሁ ነው ብዬ አስባለሁ። የሃይማኖት መብቴን የማጣው እየመሰለኝ ነው። ምክንያቱም ክርስትናን ብቻ ማስቀደም እንደሚፈልጉ ተመልክቻለሁ። ይቺ ሀገር ለሁሉም ሃይማኖት ክፍት ናት ብዬ አምናለሁ። አንዱን ብቻ ሳይሆን ሁሉም ሰው ስለ ሃይማኖት ትምህርት ቤቶች ውስጥ መማር እንዳለበት ይስማኛል።
በቴክሳስ የትራምፕ ደጋፊ የሆኑት ሮስ ባሬራ መጪው ፕሬዝዳንት ስለ ንግድ ያላቸው ልምድ አገሪቱን ሊያቃና ወይም ወደ ትክክለኛ አቅጣጫ ሊመራ ይችላል ብለው ያስባሉ።
People are tired. What people want here, they want jobs. They want a good economy.
ሰዎች ታክቷቸዋል። ሰዎች እዚህ የሚፈልጉት ስራ ነው። ጥሩ ኢኮኖሚ ይፈልጋሉ። የዋጋ ግሽበቱ እንዲወርድ ይፈልጋሉ። ድንበሩ እንዲጠበቅ ይፈልጋሉ። ዘይትና ነዳጅ ይፈልጋሉ።
ትራምፕ ለሚሲሲፒው መራጭ የል ፍራውስቶ ማድረግ የሚችሉት በጣም አስፈላጊው ነገር ግልጽ አጀንዳ ማውጣት ነው።
I would want him to be straightforward about the policies.
አገልግሎት ተግባራዊ ሊያደርጉ የሚፈልጓቸው ፖሊሲዎች ግልጽ እንዲያደርጉ ፈልጋለሁ። ስለዚህ በሪፐብሊካን ፓርቲም ሆነ በዲሞክራቲክ ፓርቲ ውስጥ ያለው እያንዳንዱ ሰው በሚቀጥሉት 4 አመታት ውስጥ የምንጠብቀው ወይም የማንጠብቀው ምን እንደሆነ ማወቅ እንፈልጋለን።
ትራምፕ እንደ አውሮፓ አቆጣጠር ጥር 20 ቀን ዋሽንግተን ውስጥ ቃለ መሃላ ይፈጽማሉ።
የተከበራችሁ አድማጭ ተመልካቾቻችን ከኛ ጋር ስለሆናችሁ እናመሰግናለን። ለምሽቱ የመጀመሪያ ወይም ደግሞ ቀድሚያ ያደረግናቸው ዜና ተኮር ዘገባዎች እዚህ ላይ ተጠናቀዋል። ዝግጅቶቻችንን በቪያም ሃሪክ የፌስቡክ ገጽ እንዲሁም ደግሞ ድረገጽ ላይ እንድትከታተሉ እየጋበዝን ዘለጎዳሉ ዘገባዎችን ወደምናሰማበት ዘገባ ነው የምንሻገር። የምሽቱ የምዕራፍ ሁለት ቀዳሚው ዘገባችን ሐኪሞን ይጠይቁ ነው። ሳምንታዊ መሰናዷችን ነው። እጅግ ከፍተኛ የሰውነት ክብደትን ለማከም ጥቅም ላይ እየዋሉ ያሉት አዲሶቹ መድኃኒቶችን በተመለከተ የተጠናቀረ ነው። እጅግ ከፍተኛ የሰውነት ክብደት እንደ ብርቱ የጤና ችግር ሊያስከትል በሚችላቸው የተለያዩ የጤና ጠንቆች የተነሳ በሕክምና የሚረዳባቸውን መድኃኒቶች ምንነት፣ ፋይዳዎችና ፈተናዎች የሚፈትሽ ቅንብር ነው። ሐኪሞን ይጠይቁ ለምሽቱ የያዘው በሕክምናው ዓለም በእንግሊዘኛው አጠራር ኦቤሲቲ በመባል የሚታወቀውን ይህንን እጅግ ከፍተኛ የሆነና ቅጥ ያጣ ክብደት በማከሙ ረገድ ካሁን ቀደም ያልታየ የተባለ ውጤት ያሳዩትና ከፍተኛ ትኩረት የሳቡት እነዚህ አዳዲስ መድኃኒቶች የጥቅማቸውን ያክል በሐኪም የቅርብ ክትትልና በጥንቃቄ መወሰድ ያለባቸው መሆናቸውን ባለሙያዎች ይናገራሉ። ሙያዊ ትንታኔውን የሚሰጡን የውስጥ ደዌና የኢንዶክትሮኖሎጂ ልዩ ሕክምና ባለሙያው ዶክተር አቤል ተካ ናቸው። ያነጋገራቸው አላ ከበደ ነው። ወደ ዞን እናልፋለን።
ዶክተር አቤል ተካ በድጋሚ ለጊዜው አመሰግናለሁ።
እኔም በጣም አመሰግናለሁ አሉላ።
ዶክተር አቤል ከጥቂት ሳምንታት በፊት በነበረን ቃለ ምልልስ ከልክ በላይ የሆነ የሰውነት ክብደት ለተለያዩ የህመም አይነቶች አጋላጭነቱን አስረድተውን ነበር። በቅርብ ጊዜ የተዋወቁ አዳዲስ መድኃኒቶች የተለየ ትኩረት ስበዋል። በቅድሚያ የነኝህን መድኃኒቶች ምንነትና ክብደት በመቀነሱ ረገድ ያላቸውን ተጨባጭ ፋይዳ ቢያስረዱን። ለመሆኑ እነኚህ መድኃኒቶች እንዴት ነው የሚሰሩት?
እነዚህ መድኃኒቶች ስማቸው GLP-1 ነው የሚባለው በጥቅል። ሁለቱ ሞለኪል ንጥረ ነገር ናቸው። ዋናዎቹ ሴማግሉታይድ እና ትሪዝፒታይድ ይባላሉ። ሁለቱ ናቸው እንግዲህ በተለያየ ፋርማሲ ብራንድ ነው የተሸጡት። ኦዘምፒክ እና ዊጎቪ በአንድ ፋርማሲ ብራንድ፣ እንደገና ደግሞ ሙንጃሮ እና ዜፓውንድ የሚባሉት ደግሞ በሌላ ፋርማሲ ብራንድ ይሸጣሉ። እና እነዚህ ሞለኪሎች በጣም ትኩረት አግኝተዋል። ምክንያቱ ምንድን ነው? ዋናው ከዚህ በፊት ክብደትን ለመቀነስ የምንጠቀማቸው መድኃኒቶች አሉ፣ ግን ጉልበት ብዙ አልነበራቸውም። ኞቹ በጣም ጉልበት አላቸው። ብዙም በሕክምናው የማይታይ የነበረ አይነት የክብደት መቀነስ ነው የታየው በእነዚህ እና ለዛራ ትኩረት የሳቡት። እነዚህ መድኃኒቶች የሚሰሩት በሁለት መንገድ ነው በአጭሩ። አንደኛው መንገድ የምግብ ፍላጎትን መቀነስ ነው። ሁለተኛ ደግሞ ምግቡም ብዙም የአንጀት መንቀሳቀሱን ስለሚገድብ መድኃኒቱም በትንሹ የመጥገብና የመርካትን ስሜት ያመጣሉ። ስለዚህ ከዛ ጋር ተያይዞ ክብደት መቀነስ ያመጣል። እና እነዚህ ናቸው እንግዲህ በጥቅሉ።
ዶክተር አቤል አሁን እንዳስረዱን እነኚህ መድኃኒቶች በርካታ ናቸው፣ በአመዛኙም በሐኪም ነው የሚታዘዙት። ለመሆኑ ሰዎች እነኚህን መድኃኒቶች ለመውሰድ ወደ ሕክምና ተቋማት በሚመጡበትም ጊዜ ሆነ ከወሰዱ በኋላ በክትትል ወቅት የምታዩት ምንድን ነው? በሕክምናው ሂደት ወቅት የሚገጥሟቸው ሁኔታዎች ምን ይመስላሉ?
እንግዲህ አሁን በጣም ብዙ ሰው ነው ይህን መድኃኒት ለመውሰድ ፍላጎት ያሳያል። አዲስ ከመሆናቸው ጋር ተያይዞም ደግሞ ጥርጣሬም ያለው ብዙ ሰው አለ። የማንሰጥባቸው የራሳቸው ሁኔታዎች ስላሉ እነሱ መጀመሪያ እንለያለን። የማይሰጣቸው ሰዎች ሊኖሩ ይችላሉ፣ ለእነዚህ መድኃኒቶች የማይገቡ ማለት ነው። እነሱን ከለየን በኋላ ይህ መድኃኒት ይገባል ብለን ስናስብ በኢንጀክሽን ፎርም ነው የሚሰጡት እነዚህ መድኃኒቶች፣
በመርፌ አማካኝነት።
አዎ፣ በጣም ቀጭን ነው። ትንሽ መርፌዎች ናቸው። በሳምንት አንዴ ነው የሚሰጠው። እንግዲህ እነዚህ መድኃኒቶች አንድ ማወቅ ያለብን ነገር እንዴት እንደሚሰሩ ቅድም ባጭሩ ገልጫለሁ እና ክብደት መቀነሱን የምናየው እነዚህ መድኃኒቶች ከተሰጡ ድረስ ነው። ያ ነው ዋናው ህብረተሰቡ ማወቅ ያለበት። እነዚህ መድኃኒቶች ክብደትን የሚያድኑ አይደሉም። እስከተሰጡ ድረስ አፒታይትን የመቀነስ እና በምግብ ቀላሉ መርካትን፣ ስለ ምግብ አለማሰብ ጋር ተያይዞ የሚመጡ የሰውነት ክብደት መቀነስ ነው የምናየው። እና አሁን እያየን ያለ ነው ይሄንን ነው። ከሶስት ወር እስከ ስድስት ወር ነው የምንሰጠው ክብደት ለመቀነስ። እስከ 20% የሰውነት ክብደት መቀነስ እናያለን። እንግዲህ ይሄ ሁሉም በሽተኛ ላይ አይደለም። ቅድም እንደነገርኩ አሉላ፣ በዚህ መጠን የክብደት መቀነስ በፊት ከምናውቃቸው መድኃኒቶች ላይ አይታይም ነበረ እና ለዛ ነው ትልቅ ትኩረት ነው የሳቡ።
ይሄ ምናልባትም ቀጣዩን ቀጥተኛ ጥያቄ ይጋብዛል። ዶክተር አቤል ከመጠን በላይ የበዛ የሰውነት ክብደትን እንደ ጤና ችግር ካየን ሙሉ በሙሉ እንደ ማዳን እሱን ጨርሶ ማጥፋት የእነኚህ መድኃኒቶች ግብ አለመሆኑ፣ እነኚህ መድኃኒቶች እስከተወሰዱ ጊዜ ነው የሚለው ለአጭር ጊዜ ተወስደው የሚያበቁ ሳይሆኑ ሁል ጊዜም መወሰድ ያለባቸው መሆናቸው፣ አንድ ሰው ከእነኚህ መድኃኒቶች የሚያገኘው ውጤታማነት ዘለቄታ መድኃኒቶቹን ሳያቋርጥ በመውሰድ ከሆነ የሚያስከትሉት ጣጣ ይኖር ይሆን? እንደ ማንኛውም መድኃኒት ጎልተው የሚታዩ የሚታወቁ የጎንዮሽ ጉዳቶችስ ይኖራቸው ይሆን?
እውነት ነው። አሁን እንግዲህ መሰረታዊ ነገር ምንድነው? መድኃኒትን ስናስብ ለክብደት መቀነስ መድኃኒት እንደ አንድ አማራጭ ነው እንጂ ብቸኛ አማራጭ መሆኑ መታየት የለበትም። የክብደት መቀነስን ስናየው የጥቅል ሕክምና ነው። ዋናው መሰረታዊው ሕክምና የአመጋገብ ስርዓትን መቀየርና እንቅስቃሴን ማበርታት ማዘመን ነው እና ያንን አብሮ ካደረጉ ብዙ ሰዎች ጥሩ ውጤት ያገኛሉ፣ መድኃኒቱንም ሲጠቀሙ ማለት ነው። እስካሁን በመናውቀው ግን መድኃኒቱ ላጭር ጊዜ የሚሰጥ አይደለም። መድኃኒቶቹ አዲስ ናቸው፣ ወደፊት ሁኔታዎች ሊቀየሩ ይችላሉ። ግን አሁን በመናውቀው መድኃኒቶቹ የሚሰጡት ለረጅም ጊዜ ነው። የጎንዮሽ ጉዳት ሊኖራቸው ይችላል ወይ? በብዛት የምናየው ምንድን ነው እንግዲህ በሳምንት አንዴ ነው ኢንጀክሽኑ። በሁለተኛው ቀን ወይም በሶስተኛው ቀን ብዙ ሰዎች የማቅለሽለሽ ስሜት፣ ሆዳቸው ላይ የመክበድ ስሜት እንደዛ እናያለን። ይሄ በጣም ተዘውትሮ የሚታይ ነው። ከዛ በዘለለ አንዳንዴም ከፍ ያለ ማስታወክ፣ አንዳንዴም እንደ ተቅማጥ አይነት ወይም የድርቀት አይነት ችግሮች ይስተዋላሉ። ከአንጀት ጋር የተያያዙ የጎንዮሽ ጉዳቶቹ በጣም ያመዘኑ ናቸው። በጣም አልፎ አልፎ ደግሞ የቆሽት ቁስለት ሊታይ ይችላል። ይህ እንግዲህ በጣም ተዘውትሮ የሚታይ አይደለም፣ ግን ልናየው እንችላለን። በጣምም ሬር አይደለም። እንደዚ አይነት የጎንዮሽ ጉዳት አሉት። መድኃኒቶቹ ጥናት ሲደረግ ሁሉም መድኃኒቶች ላይ ማለት ነው፣ 4-5 ሜጀር መድኃኒቶች ናቸው በብዛት አሁን የምንጠቀማቸው። እነሱ ሁሉም ላይ የመጀመሪያው ጥናት ላይ በአይጦች ላይ የሚደረግበት ደረጃ ላይ በነበረው ጊዜ አንዳንዴ የታይሮይድ ካንሰር ታይቷል፣ ግን ሰው ላይ ብዙ አላየነውም። ያን ያህል ትኩረት አንሰጠውም። ግን የታይሮይድ ካንሰር በቤተሰብ ውስጥ ካለ ወይም በዛ ሰው ላይ ካለ ብዙ ጊዜ አንመክርም ይህ መድኃኒት እንዲሰጥ። ከዛ በተረፈ አንዳንድ አልፎ አልፎ የሚስተዋሉ ሬር የሚባሉ ኮምፕሊኬሽኖች ሊኖሩ ይችላሉ፣ ግን ብዙ ሰዎች መድኃኒቱን ይጠቀሙታል። ሳይድ ኢፌክቱ መጀመሪያ ላይ ሊታይ ይችላል። እንደገና ደግሞ ሕክምናው እየተሰጠም ሊታይ ስለሚችል ሩቲን የሚባል ከሐኪም ጋር እንትን ያስፈልገዋል ማለት ነው። ክትትል ይፈልጋል ማለት ነው። ይፈልጋል። አዎ ይፈልጋል።
ይሄ ምናልባትም የመጨረሻው ጥያቄያችን ቢሆን፣ በእርግጥ እንዲህ ያለ አዲስ መድኃኒት መጥቶ ሰዎች አንዱ ጋር የጠቀመውን ለእኔም ይጠቅመኛል በሚለው በስፋት የሚወስዱበት ላይ መታወቅ ያለባቸው ነገሮች አንዳንድ ጊዜ በሕክምናው መንገድ ተከታትለው ሳይሆን በሌላ መንገድ ለማግኘት የሚሞከር ወይም እሱን የሚመስል ገበያ ላይ የሚውልበት ጊዜ ይታያል። አንዳንዴም በትክክልም ታዞ ተገቢውን ክትትል ሳያደርጉ ሁሉን ነገር በመድኃኒቱ ላይ ብቻ ተስፋ ማድረግም አለና፣ ክትትሉም በተመለከተ ከታዘባችኋቸው ወይም ደግሞ አሳሳቢ ናቸው ከሚሏቸው ጉዳዮች ጋር ቢያዛምዱና ቢያስረዱን።
አሁን የጠቀስከው አሉላ በጣም በጣም መሰረታዊ የሆነ ፖይንት ነው። ከሱ ልጀምርና ወደ መጀመሪያ ጥያቄ ይወጣለሁ። ምንድን ነው እሱ ላይ ተስፋ አድርጎ ሌላውን ነገር የመተው? ይሄ ነው እንግዲህ ሆነ እያየ ነው ያለ ነው። ትልቁ መሰረታዊ በህክምናውም እየተሰራ ያለው ነገር እሱ ነው። መድኃኒቱን እንደ ብቸኛ አዳኝ አድርጎ መያዝ ማለት ነው። እና ሰዎች ድሮ ያደርጓቸው የነበሩትን ጥንቃቄዎች ወደ መተው፣ እሱን ብቸኛ አማራጭ አድርጎ መያዝ እንግዲህ ያ ከሐኪም ጋር በሚደረግ ክትትል እነዛን ነገሮች ሪንፎርስ እያደረጉ ከበሽተኛው ጋር እነሱን እንደገና እያስታወሱ መሄድን ይፈልጋል። መድኃኒቶቹ ያላቸው ሁለት መሰረታዊ ችግሮች ሁለት ናቸው። አንዱ ውድ ነው፣ ሁለተኛው በቂ አቅርቦት የለውም። ከዚህ ጋር ተያይዞ እንግዲህ በዚህ በአሜሪካን ሀገር ምን አለ፣ አንዳንድ መድኃኒቶች አቅርቦታቸው ሲቀንስ በህግ ፍቃድ ያላቸው አንዳንድ ፋርማሲዎች ኮምፓውንድ አድርገው እንዲሸጡ ይፈቅዳል።
ከዋነኞቹ መድኃኒቶቹን ከፈበረኩት የመድኃኒት አምራች ኩባንያዎች ውጪ ፍቃዱ ያላቸው በመድኃኒት ቅመማ የተሰማሩ አነስተኛ ፋርማሲዎች ወይም ድርጅቶች አማካኝነት እያሉን ነው።
አዎ አሁን እንዴት ነው? አሁን ኦዘምፒክ ያለቀው መድኃኒት ያልቆ በመርፌ በፔን ደረጃ ወደዛ ለማቅረብ አቅርቦቱ ያንሳል። ግን መድኃኒት የሚያመርተው መድኃኒቱ አለው ጨርሶ መሸጡ ላይ ሊሆን ይችላል አቅርቦት የማነስ ነገር የሚታየው። ስለዚህ በእንደዛ ሁኔታ ምን ያደርጋሉ? ፋርማሲዎች መድኃኒቶች ከሚሰሩት ገዙና መድኃኒቱን በብልቃጥ አድርገው በመርፌ አድርገው ይሸጡታል። እንግዲህ ኮምፓውንድ ምንለው እሱን ነው። እና ይሄ ጥሩ አማራጭ ነው። መድኃኒቶች ሲጠፉ ይሄ ለጥሩ ነገር ነው ህጉ የወጣው። ከዛ ጋር ተያይዞ ግን አማራጭ ኮምፓውንድ ፋርማሲዎች ብቻ ሳይሆኑ አሁን በየኢንተርኔቱ እና በየቦታው መድኃኒቱን እንሸጣለን የሚል ስም በስተዋል፣ ያችን ክፍተት ተጠቅመው ማለት ነው። ስለዚህ ህብረተሰቡ ይህንን ማወቅ አለበት። ከየት ነው የምገዛው? ፕሪስክራይብ የሚያደርገው ሐኪም? ኮምፓውንድ ፋርማሲዎችም ቢሆኑ ከሐኪም ነው፣
በሐኪም ትእዛዝ ነው የሚሸጡ።
ጋፑን ለመሙላት ነው የሚሰሩት እንጂ ግን ይህንን ይዞ በጣም ብዙ ክፍተቶች ተፈጥረዋል እና ያንን ማወቅ አለበት ሰው ኬት እንደሚገዛዋል። እንዲያውም በቅርብ የአሜሪካን የመድኃኒት ቁጥጥር ኤጀንሲው ምርመራ አድርጎ አንዳንዶቹ መድኃኒታቸው በውስጡም የለም፣ አንዳንዶቹ ደግሞ ከልክ በላይ ነው ያለው፣ አንዳንዶቹ ከልክ በታች ነው ያለው፣ እንደዚህ አይነት ሪፖርቶች አሉ፣ አንዳንዶቹ ፒውርም አይደሉም እና እንደዚህ አይነት ነገር ስላለ ኬት እንደምናገኘው በትክክል ማወቅ አለብን። ይሄ በጣም ትክክል ነው። ሁለተኛ ግን እንደገና አንዴ አስረግጬ መናገር መፈልገው ይሄ ሕክምና ብቸኛ አማራጭ አይደለም። ምክንያቱም መድኃኒቱም የሆነ ጊዜ ላይ በሆነ ምክንያት በጎንዮሽ ጉዳት የሚሆን በኮስት የሚሆን በሌላ ምክንያት መድኃኒቱ ባይኖር ሰዎች መሰረታዊ ሊለውጡት የሚገባው ነገር የአመጋገብ ስርዓትና የሰውነት እንቅስቃሴ ነው የሚለውን ነገር ማስመር ያስፈልጋል።
መልካም። ከፍተኛ የሰውነት ክብደትን ለመቀነስ አዲስ የተዋወቁትን መድኃኒቶች ተጨባጭ ፋይዳ፣ ፈተናዎችና አብረው መታየት የሚገባቸውን አስፈላጊ ወይም ወሳኝ የሆኑ ጉዳዮች ነበር ያስረዱን። ዶክተር አቤል ተካ የውስጥ ደዌና የኢንዶክሪኖሎጂ ልዩ ሐኪም፣ በሌላ መሰል ሙያውን የሚመለከት ርዕስ መልሰን እንደምናገኘው ተስፋ አድርጋለሁ። ለአሁኑ አመሰግናለሁ። እግዚአብሔር ይስጥልኝ።
በጣም አመሰግናለሁ አሉላ። እግዚአብሔር ይስጥልኝ።
ክቡራትና ክቡራን አድማጭ ተመልካቾቻችን፣ ተቆጣጣሪው የዩናይት ስቴትስ የምግብና መድኃኒት አስተዳደር በእንግሊዝኛው ምህጻረ ቃል ኤፍዲኤ ለማንኛውም የመድኃኒት አይነት በሚያዘው መሰረት የጎንዮሽ ጉዳቶችን አስመልክቶ ሁለቱ ዋና ዋና የመድኃኒቶቹ አምራች ኩባንያዎች ኖቮ ኖርዲስክ እና ኤላይ ሊሊ በየበኩላቸው ለህሙማን ባቀረቧቸው መረጃዎች ቀደም ብሎ ዶክተር አቤል በቃለ ምልልስ ወቅት የዘረዘሯቸውን እንደ ማቅለሽለሽ፣ ማስመለስ፣ የሆድ ህመምና የራስ ምታት የመሳሰሉ ቀላል የህመም አይነቶች እንዲሁም ሌሎች ከባድ ፈተናዎችን ሊደቅኑ መቻላቸውን በመግለጽ በድረገጾቻቸው ላይ ባሰፈሯቸው ጽሑፎች ያስጠነቅቃሉ። ኩባንያዎቹ በማስጠንቀቂያቸው ገፋ አድርገውም አሁንም በባለሙያ እንግዳችን የተጠቀሱትን እንደ ቆሽት ቁስለት ወይም መቆጣትና የታይሮይድ ካንሰር የማስከተል ጣትን ተርሶ በሆድቃና በአንገት አካባቢ እብጠት ከታየ ወዲያውኑ መድኃኒቱን ማቆምና ተገቢውን ቅርብ የሐኪም ክትትል ማድረግ አስፈላጊ መሆኑን በመግለጽ አሳስበዋል። ክብራትና ክብራን ለዛሬው ሐኪሙን ይጠይቁ ያስተናዳ ነው ይኸው ነበር። ልዩ የባለሙያ ትንታኔ የሚሹ ወይም የሚያሳስባችሁን የጤና ችግር የሚመለከቱ ጥያቄዎች ካሏችሁ ለዝግጅት ክፍላችን እንድታደርሱን በመጋበዝ በዚሁ ሰናበታለሁ። መልካም ምሽት።
የተከታተላችሁት ሳምንታዊውን ሐኪሙን ይጠይቁ መሰናዶ ነበረ። ከአሉላ ከበደ ጋር ቆይታ ያደረጉት ደግሞ የውስጥ ደዌና የኢንዶክሪኖሎጂ የሕክምና ባለሙያ የሆኑት ዶክተር አቤል ተካራቸው ስለቆይታቸው እናመሰግናለን። አስከትለን የምናልፈው ደግሞ የአፍሪካ ነክ ርዕሰ ጉዳዮች ወደምናይበት ዘገባ ነው። ቆንጅታዬ ናት የምትጠብቀን። ዩናይትድ ስቴትስ በዳርፉር የዘር ማጥፋት እየተፈጸመ ነው ስትል ማስታወቋን የመብት ተሟጋቾች ድል ነው ሲሉ ገልጸውታል። ዩናይትድ ስቴትስ ሱዳን ውስጥ ፈጥኖ ደራሽ ኃይሎችና ተባባሪ ሚሊሻዎች የዘር ማጥፋት እየፈጸሙ ነው ስትል ባለፈው ሳምንት ማክሰኞ አስታውቃለች። ሄነሪ ዊልኪንስ ባስተላለፈው ዘገባ ዩናይትድ ስቴትስ ይፋ ያደረገችውን ድምዳሜውን በተመለከተ ተንታኞችና የመብት ተሟጋቾች የሰጡትን አስተያየት ያካተተ ዘገባ ከለንደን አድርሶናል። ቆንጅታዬ እንደሚከተለው አጠናቅራለች።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባለፈው ሳምንት ማክሰኞ በሰጡት መግለጫ የሱዳን ፈጥኖ ደራሽ ድጋፍ ሰጪ ኃይሎች RSF እና ተባባሪዎቹ ታጣቂዎች አዋቂ ወንዶችንና ልጆችን ሕፃናትንም ሳይቀር በተቀነባበረ መንገድ በብሔረሰብ ማንነታቸው እየለዩ ገለዋል ሲሉ አስታውቀዋል። RSF እና ተባባሪዎቹ የፈጸሟቸው ወንጀሎች በዘር ማጥፋት የሚፈረዱ እንደሆኑም አመልክተዋል። ለዳርፉር ስደተኞችና ተፈናቃዮች ደህንነት የሚሟገት አስተባባሪ የተባለ ቡድን የሚመሩት አደም ሮጃ ተከታዩን ምላሽ ሰጥተዋል።
والمجتمع الداخل في دارفور وعارف الجرائم والانتهاكات اللي مورس ضدهم
የዳርፉር ማህበረሰብ የተፈጸመበትን ወንጀልና ጥቃት በደንብ ያውቃል። የሚደርስባቸውን የዘር ማጥፋት፣ የጎሳ ማጽዳት፣ የጦር ወንጀልና በሰብዕና ላይ እንደሚደርሱ ጥቃቶችና ተፈጥሯዊ ጣፍንታቸው አድርገው ነው የሚቆጥሯቸው። ስለዚህ ባለም አቀፉ ማህበረሰብና በትላልቆቹ ሀገራት እውቅና ማግኘቱን ትልቅ ድል፣ ፍትህ ለማግኘትም አንድ እርምጃ አድርገው ይመለከቱታል።
የሚበዙት አረቦች የሆኑት አርኤስኤፍ እና ተባባሪዎቹ ሚሊሻዎች ጥቁሮቹን ሱዳናውያን በተለይም ማሳሊቶችን እየለዩ ጥቃት ያደርሱባቸዋል። ዩናይትድ ስቴትስ የዘር ማጥፋት ስትል የደረሰችበት ድምዳሜ ህዝቡ ፍትህ ወደሚያገኝበት አጣጫ የሚያመራ የመጀመሪያ እርምጃ ነው ሲሉ የመብት ተሟጋች ቡድኖች አመልክተዋል። የሂዩማን ራይትስ ዋች ምክትል ስራ አስኪያጅ ኒኮል ዊድርሻይም
They can feel that their trauma is
ስቃያችን ታወቀልን ይላሉ። ያ በጣም ትልቅ ነገር መሆኑን አጠንክሬ ሳልናገር አላልፍም።
በፈጥኖ ደራሽ ኃይሎች መሪና ከቡድኑ ጋር ተያያዥ በሆኑ ድርጅቶች ላይ ዩናይትድ ስቴትስ ማዕቀብ መደንገጓንም የውጭ ጉዳይ ሚኒስትር ብሊንከን አክለው አስታውቀዋል። ዳርፉር ውስጥ የዘር ማጥፋት እየተፈጸመ ነው ተብሎ ሲታወጅ በ20 ዓመታት ጊዜ ውስጥ ይህ ሁለተኛ መሆኑን የሂዩማን ራይትስ ዋች ምክትል ስራ አስኪያጅ ኒኮል ዊደርሸም እንዲህ ሲሉ አስታውሰዋል።
Lessons unlearned and not enough preventative action.
ታውን በፊት ከደረሰው ትምህርት ያለመውሰድና በቂ የመከላከል እርምጃ ያለመውሰድ ጉዳይ ነው።
ብዙዎች እንደሚናገሩት ባለም አቀፍ ሕግ የዘር ማጥፋት ከሁሉም እጅግ የከበደ ወንጀል ነው። የስትራቴጂያዊና ዓለም አቀፋዊ ጥናቶች ማዕከል CSIS ተንታኙ ካምረን ሃድሰን
Again from a legal perspective but I think also from
ከሕግ አንጻርም ትልቅ ቦታ የሚሰጠው ነው። ከስነ ምግባር አኳያም እንዲሁ
የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የአርኤስኤፍ አዛዡን መሐመድ ሐምዳን ዳገሎን ነጥለው የሱዳንን ሲቪሎች ለመጠበቅ ባለም አቀፍ የሰብአዊነት ሕግ መሰረት ያለባቸውን ግዴታ በመጣስ ተጠያቂ አድርገዋቸዋል። እንደ አውሮፓውያን አቆጣጠር በ2004 ዓመተ ምህረት በዳርፉር የዘር ማጥፋት በመፈጸም የተወነጀሉ አንድ መሪ አሁንም ባለም አቀፍ ወንጀል ፍርድ ቤት ICC የፍርድ ሂደት ላይ ናቸው። ለዳርፉር ህዝብ ተሟጋች ቡድን መሪው አደም ሮጃ በዳርፉር ብሔር ተኮር ጭፍጨፋው እንደቀጠለ መሆኑን ገልጸው በአንዳንድ አካባቢዎች በቀጠለው ውጊያ ረሃብ እንደተከተለም አመልክተዋል።
በቀጥታ መጠለያ ካምፖች ውስጥ ከተሞች ውስጥ በየመንደሩ እየገቡ ሰው መግደላቸው ቀጥሏል። ረሃቡም እንዳለ እንደቀጠለ ነው።
የፈጥኖ ደራሽ ኃይሎች ቃል አቀባይ ለወንጀላዎቹ ምላሽ እንዲሰጡ በቪኦኤ ተጠይቀው በማህበራዊ መገናኛ ላይ በብዛት እየተዘዋወረ ያለውን መግለጫቸውን ልከዋል። የዩናይትድ ስቴትስ ውሳኔ ሱዳን ውስጥ ባለው ሁኔታ ላይ ምንም አንድምታ አይኖረውም፣ ይልቁንም ቀውሱን ይበልጡን ያወሳስበዋል ይላል መግለጫው። ቡድኑ የዘር ማጥፋት ፈጽሟል የሚለውን ክስ ግን መግለጫው አያስተባብለውም።
በሎስ አንጀለስ እና አካባቢው የተቀሰቀሰው የሰደድ እሳት መጠነ ሰፊ ርብርብ እየተደረገበት ቢሆንም እያደረሰ ያለው የከፋ ውድመት ግን አሁንም ድረስ መቋጫ አላገኘም። እያየለ የመጣው ንፋስም ችግሩን ማባባስ እንጂ ሁኔታውን አላቀለለውም። የአሜሪካ ድምጿ ቬሮኒካ ባልድራስ ኤግሊሲያስ ያደረሰችንን ዘገባ አሉላ ከበደ በማስከተል ያቀርባል።
በሎስ አንጀለስ አካባቢ የደረሰው ሰደድ እሳት በዩናይትድ ስቴትስ ታሪክ ካሁን ቀደም ከታዩት እጅግ የከፉ የተፈጥሮ አደጋዎች እንደ አንዱ ተደርጎ የሚታይ ነው ያሉት የካሊፎርኒያ ክፍለ ግዛቱ አገረ ገዢ ጋቪን ኒውሰም ትላንት እሁድ በኤንቢሲ ቴሌቪዥን ጣቢያው ሚት ዘ ፕሬስ ፕሮግራም ላይ ቀርበው ሲናገሩ
ከሰደድ እሳቱ ጋር የተያያዙ ወጪዎች ከመጠንና ስፋት አንጻር ብቻ ሲመዘን
ቀጠሉን ለማምከን አስፈላጊውን ሁሉ ከመድረግ ያለ መቆጠባቸው ነው ያረጋግጡት።
We have 14,000 people working the line right now. We double the National Guard. We have 1,680.
በአሁን ወቅት ቁጥሩ 14,000 የሚደርስ ሰው ተሰማርቶ ይገኛል። በተመሳሳይ በስፍራው የተሰማሩትን የብሔራዊ ጥበቃ ጓድ አባላቱ ቁጥር በጥፍ ጨምረናል። በአቅርቦቱ ጎራ ቁጥራቸው 16,180 የሚደርሱ የሚያግዙን ሰዎች አሉ።
የተለያዩ የዩናይትድ ስቴትስ ግዛቶችና እንደ ሜክሲኮ ያሉ ሀገራት ሳይቀሩ የሰደድ እሳቱን መዛመት ለመግታት የሚያግዙ ባለሙያዎች ወደ አካባቢው ልከዋል። ፕሬዚዳንት ጆ ባይደን በበኩላቸው የካሊፎርኒያን ክፍለ ግዛት መልሶ ለማቋቋም የዩናይትድ ስቴትስ ምክር ቤት የተቻለውን ሁሉ እንዲያደርግ ሲሉ ጥሪ አቅርበዋል። የሪፐብሊካን ምክር ቤት አባሉ ታም ኢምር በትላንትናው ዕለት በኤቢሲ ቴሌቪዥን This Week የተሰኘ ፕሮግራም ላይ ቀርበው ጉዳዩን አስመልክቶ ሲናገሩ ተከታዩን አስተያየት ሰንዝረዋል።
in December, before we left the 118th Congress, passed the American Relief Act, which provided billions of dollars to FEMA to not only deal with the
ባለፈው የታሳስ ወር ከአካባቢው ከመሄዳችን አስቀድሞ 118ኛው የዩናይትድ ስቴትስ ምክር ቤት ለርዳታ አቅርቦቱ የሚያግዝ አሜሪካን ሪሊፍ የተባለ ህግ አጽድቋል። ይህም ለፌደራሉ ያስቸኳይ ስራዎች አስተባባሪ ድርጅት ፌማ በቢሊዮኖች የሚሰላ ዶላር ሚልተርና ሄለን የተባሉት ዝናማዘል አደገኛ አውሎ ነፋሶች ከመከሰታቸው አስቀድሞ የሰጠው ለእንደዚህ ያሉት ድንገተኛ ሁኔታዎችም ጭምር ነው።
ይሁንና አስፈላጊው ቁሳቁስና ገንዘብ እንደተፈለገው ቢገኝም ፈተናው ግን እጅግ ግዙፍና አደጋውም ገና ያላበቃ ነው። የፌደራሉ የድንገተኛ ጉዳዮች ተከታታይ ድርጅት አስተዳዳሪ ዲን ክሪስዌል በበኩላቸው ለኤቢሲ ቴሌቪዥን This Week program እንዲህ ሲሉ አስረድተዋል።
The red flag warnings have been reissued. The winds are coming back and we still
ማስጠንቀቂያ ተሰጥቶ ነበር። ንፋሱ እያየለ መምጣቱና ሰዎች ደህንነቱ ከተጠበቀ ስፍራ መሆናቸውን ማረጋገጥ እንፈልጋለን ነበር ያሉት አስተዳዳሪዋ። አደጋው ካደረሰው ጉዳት የማገገምና መልሶ የመቋቋሙ ስራ ረጅም መንገድ የሚወስድ ጉዞ ነው። እንደ አውሮፓውያን ቀን አቆጣጠር የፊታችን ጥር 20 ዋይት ሃውስን ተረክቦ ስራውን ከመጀመሩ ከአዲሱ የትራምፕ አስተዳደር ካሊፎርኒያ ብዙ ድጋፍ እንደምትሻ የገለጹት ደግሞ ዲሞክራቱ የእንደራሴዎች ምክር ቤት አባል ሴናተር አዳም ሼፍ ናቸው።
It's going to be really important for the incoming president to work with all of us in California to make sure that we get the resources we need to
መጪው ፕሬዝዳንት አካባቢውን መልሶ ለማቋቋምና ሰደድ እሳቱ መዛመቱን ተከተለም ጨርሶ ለማጥፋት የሚያስፈልገንን ሁሉ ማግኘታችንን ማረጋገጥና በግዛቲቱ ውስጥ ከሁላችንም ጋር ተባብሮ መስራት መቻሉ በጣም አስፈላጊ ነው።
ሴናተር ሺፍ አክለውም አጣዳፊውን ሰዓቱን የማጥፋቱ ስራ ከተገባደደ በኋላም ለአደጋ የተሰጠው ምላሽ የሚገመግም ገለልተኛ አካል የማጣራቱን ስራ የሚደግፉ መሆናቸውን ተናግረዋል።
የኢትዮጵያውያን ፍጹም የበላይነት በታየበት በዱባይ ማራቶን በተገመቹ በመጀመሪያ ውድድሩ ላይ አሸናፊ ሆኗል። አስከፊው የካሊፎርኒያ ሰደድ እሳት የአሜሪካ ሴቶች ቡድን የስልጣና ካምፑን ወደ ሌላ ቦታ እንዲቀይር አስገድዷል። አርሰናል በማንቸስተር ዩናይትድ መሸነፉን ተከትሎ በማህበራዊ ሚዲያ ዛቻ እየደረሰበት መሆኑን የአርሰናል አጥቂ የትዳር አጋር ገለጸች። ለሁለት አመታት ከቆዩበት የናዚ ማጎሪያ ካምፕ የተረፉት ፈረንሳይ የኦሎምፒክ ስፖርተኛ ሮጀር ለብራንች በ102 አመታቸው አረፉ የሚሉትን የስፖርት ዘገባዎች ኬኔዲ አባተ ያቀርብልናል።
ትናንት እሁድ ጥር 4 ቀን በተካሄደው የ2025 የዱባይ ማራቶን በሁለቱም ጾታ ኢትዮጵያውያን ከአንደኛ እስከ 10ኛ ያለውን ደረጃ ይዘው አጠናቀዋል። በዓለም አትሌቲክስ የወርቅ ደረጃ ባለው የዱባይ ማራቶን በወንዶች ምድብ ያሸነፈው በማራቶን የመጀመሪያው ውድድሩን ያደረገው ቡቴ ገመቹ ሲሆን በሴቶቹ በዳቱ ይርጳ አሸንፋለች። ባለፈው ሰኔ ወር በቻይና ጉዡ ጄኒንግ የግማሽ ማራቶን ውድድርን ያሸነፈው የ23 አመቱ አትሌት ቡቴ የትናንቱን የዱባይ ማራቶን ለማጠናቀቅ 2 ሰዓት ከ4 ደቂቃ ከ51 ሰከንድ ጊዜ ወስዷል። ታል በወንዶች የመጀመሪያዎቹን 14 ደረጃዎች ኢትዮጵያውያን በያዙበት በዚህ ውድድር ከቡቴ በ23 ሰከንድ ዘግይቶ የገባው ብርሃኑ ጸጉ ሁለተኛ ወጥቷል። አትሌት ሽፈራ ታምሩ ደግሞ ውድድሩን በሶስተኝነት አጠናቋል። ኬንያዊው የቀድሞ የዓለም ክብረ ወሰን ባለቤት ዴኒስ ኪሜቶ 15ኛ በመውጣት ከ1 እስከ 15 ባለው ደረጃ ውስጥ የገባ ኢትዮጵያዊ ያልሆነ ብቸኛ አትሌት ነው። በዳቱ ይርጳ አንደኛ በወጣችበት በሴቶች ውድድር የ2023 አሸናፊዋ ዴራ ዲዳ ሁለተኛ ወጥታለች። ኢትዮጵያዊ የመጀመሪያዎቹን 16 ደረጃዎች ይዘው ባጠናቀቁበት የዱባይ ማራቶን ሶስተኛ የወጣችው ትግስት ግርማ ናት። በሁለቱም ምድቦች አንደኛ የወጡ አትሌቶች እያንዳንዳቸው 80,000 የአሜሪካ ዶላር፣ ሁለተኛና ሶስተኛ የወጡት ደግሞ 40,000 እና 20,000 ዶላር መሸለማቸውን የውድድሩ አዘጋጆች መረጃ ያሳያል። ደቡባዊ ካሊፎርኒያን በከፍተኛ ደረጃ በጎዳው ሰደድ እሳት ምክንያት የዩናይትድ ስቴትስ የሴቶች ብሔራዊ ቡድን የስልጠና ካምፕ ከሎስ አንጀለስ ወደ ማያሚ ተዛውሯል ሲል የአሜሪካ እግር ኳስ ክለብ አስታውቋል። የፓሪስ ኦሎምፒክ ሻምፒዮናዎች የሚሰለጥኑበት አዲሱ ካምፕ ከታቀደበት ጊዜ ከ3 ቀናት በኋላ ስራ እንደሚጀምርና ከፈረንጆቹ ጥር 17 እስከ 23 በኢንተር ማያሚው ፍሎሪዳ ብሉ ማሰልጠኛ ማዕከል እንደሚካሄድ ታውቋል። የተጫዋቾቻችንና የሰራተኞቻችን ደህንነት ሁልጊዜ ቅድሚያ የምንሰጠው የሚያሳስበው ጉዳይ ነው ያሉት የዩናይትድ ስቴትስ እግር ኳስ ስፖርት ዳይሬክተር ማት ክሮከር እሳቱ አሁንም መንደዱን በመቀጠሉ ብዙ ቦታዎች በአስቸኳይ ጊዜ ሁኔታ ውስጥ በመሆናቸውና የቀጣይ ሳምንት የአየር ጥራት ሁኔታውን ባለመታወቁ ካምፓችንን ለማዛወር ወስነናል ማለታቸውን ሮይተርስ ዘግቧል። ከማክሰኞ ጀምሮ በአንድ ጊዜ የተከሰቱ 6 ሰደድ እሳቶች የሎስ አንጀለስን የተለያዩ አካባቢዎች ያወደሙ ሲሆን ቢያንስ 24 ሰዎች መሞታቸውን የተለያዩ መገናኛ ብዙሃን መረጃዎች ያመለክታሉ። በካሊፎርኒያ ታሪክ እጅግ አስከፊ ከሆኑት የእሳት አደጋዎች አንዱ የሆነውን አደጋ ለመቆጣጠር የሚደረጉ ጥረቶች የቀጠሉ ሲሆን ከ100,000 በላይ ነዋሪዎች አካባቢያቸውን ለቀው እንዲወጡ፣ ሌሎች በርካቶች ደግሞ በተጠንቀቅ እንዲጠባበቁ ተነግሯቸዋል። የዩኤስ ኦሎምፒክ እና ፓራሊምፒክ ቡድን አርብ ዕለት ለሎስ አንጀለስ የማበረታቻ መልእክት አስተላልፏል። የቀጣዩ የኦሎምፒክ ጨዋታዎች አስተናጋጅ የሆነችው ሎስ አንጀለስ ከተማ በልባችን ውስጥ ናት፣ ለተጎዱት ድጋፍ ለሚያደርጉትም እናመሰግናለን ብሏል ቡድኑ በመልእክቱ። የ2028 የሎስ አንጀለስ ኦሎምፒክ አዘጋጆች ደግሞ ለተጎጂዎች ድጋፍ ማሰባሰባቸውን ገልጸዋል። ትናንት በኤምሬትስ ስታዲየም በአርሰናል እና ማንቸስተር ዩናይትድ መካከል የተደረገው 3ኛ ዙር የኤፍኤ ዋንጫ ጨዋታ ሙሉ ጊዜ 1-1 በሆነ ውጤት መጠናቀቁን ተከትሎ በፍጹም ቅጣት የመለያ ምት በማሸነፍ ዩናይትድ ወደ ቀጣዩ ዙር አልፏል። በጨዋታው ላይ ግብ ሊሆኑ የሚችሉ ወርቃማ እድሎችን ያመከነው ጀርመናዊው የአርሰናል አጥቂ ካይ ሃቨርትስ የፍጹም ቅጣት ምትም ስቷል። ይህን ተከትሎ በማህበራዊ መገናኛ ብዙሃን አስደንጋጭ የዛቻ መልእክቶች እየደረሷት መሆኑን የሃቨርትስ የትዳር አጋር ሶፊያ በኢንስታግራም ገጽ አስተውቃለች። የዛቻ መልእክቶቹ ያልተወለደ ልጃቸውን ጭምር እንደሚያካትቱ የገለጸችው ሶፊያ ከዛቻዎቹ አንዱ ቤትሽ መጥቼ ልጅሽን እገድለዋለሁ የሚል እንደሆነ ጠቅሳለች። አስደንጋጭ ባለችው በዚህ ዛቻ ማዘኗን የገለጸችው ሶፊያ ምን እንደምላላውቅም ግን እባካችሁ ሰዎች ክብር ይኑረን ብላለች። አርሰናል ጉዳዩን በማጣራት ላይ እንደሚገኝ አስተውቋል። የእግር ኳስ ባለስልጣናትና ፖሊስ በእግር ኳስ ተጫዋቾች ላይ በኦንላይን የሚፈጸሙ ጥቃቶችን ለመከላከል በጀት በመመደብ ጭምር ጥረቶችን ቢያደርጉም ጥቃቶቹ መቀጠላቸውን የአሶሺየትድ ፕሬስ ዘገባ ያመለክታል። ከፈረንጆቹ 1943 እስከ 45 ለሁለት ዓመታት ያህል በናዚ ማጎሪያ ካምፕ ሆሎካስት ቆይተው በሕይወት የተረፉት ፈረንሳዊው የኦሎምፒክ ስፖርተኛ በ102 ዓመታቸው አርብ ዕለት አርፈዋል። የውሃ ላይ የቡድን ቀዘፋ ስፖርተኛ የነበሩት ሮጀር ሌብራንቹ በ1948 የለንደን ኦሎምፒክ 4ኛ ደረጃን ይዞ ያጠናቀቀው የፈረንሳይ የቀዘፋ ቡድን አባል ነበሩ። ከስፖርቱ ባሻገር የአማጺ ቡድን አባልም የነበሩት ሌብራንቹ አስገዳጅ የጉልበት ስራ በመቃወም በደቡብ ምስራቅ ፈረንሳይ ሲካሄድ የነበረ የአማጺዎች ቡድንን ተቀላቅለዋል። በፈረንጆቹ 1943 የጀነራል ቻርለስ ዴ ጉሌን ነጻ የፈረንሳይ ሰራዊት ለመቀላቀል ወደ ሰሜን አፍሪካ ለማቅናት ሲሞክሩ በቁጥጥር ስር ውለው ወደ ጀርመን በመላክ ቡቼንዋልድ የተባለ ማጎሪያ ካምፕ እንዲገቡ ተደርገዋል። በሁለተኛው የዓለም ጦርነት ማብቂያ ላይ በ1945 ካምፕ ውስጥ በሕይወት የተረፉ ሰዎች ሲለቀቁ አብረው የወጡት ሌብራንቹ ከጦርነቱ በኋላ በ1946 እና 47 የፈረንሳይ የቀዘፋ ሻምፒዮን ሆነዋል። ሌብራንቹ ባለፈው ዓመት የተካሄደውን የፓሪስ ኦሎምፒክ ችቦ ከለኮሱት አንጋፋ ስፖርተኞች አንዱ ናቸው። ህልፈታቸውን አርብ ዕለት የገለጸው የፈረንሳይ የውሃ ቀዘፋ ፌዴሬሽን ግለሰቡ እስካሁን በዕድሜ ትልቁ ወንድ የኦሎምፒክ ስፖርተኛ እንደነበሩ መግለጹን አሶሺየትድ ፕሬስ ዘግቧል። የሌብራንቹ ሞት እስራኤላዊውን ሻውል ላዳኒ ከሁለተኛው የዓለም ጦርነት ማጎሪያ ካምፕ በሕይወት የተረፉና እስካሁን ያሉ ብቸኛው የኦሎምፒክ ስፖርተኛ ያደርጋቸዋል። ለዛሬ የመረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ @voaamharic፣ በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ይኖራችሁ ተዘዋዋሪውን ስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA።
የተከበራችሁ አድማጭ ተመልካቾቻችን ስትከታተሉ የቆያችሁት በኢትዮጵያን የዘመን አቆጣጠር የጥር 5/2017 ዓመተ ምህረት የሰኞ ምሽት መሰናዷችንና ዝግጅቶቻችንን ነበር። ስለነበረን ቆይታ እያመሰገንን ዝግጅቶቻችን እዚህ ላይ ተጠናቀዋል። ኤደን ገረመው መሰናዶውን በመምራት፣ ብርሃን ኃይሉ ስርጭቱን ከዚህ ከስቱዲዮ የምስልና ድምጽ ቅንብሩን በማከናወን፣ ጽዮን ግርማ በዋና አዘጋጅነት፣ አባዮ ገበያው የዌብና ማህበራዊ ድረገጽ ፕሮዲውሰራችን ከሌሎች የስቱዲዮ ባለሙያዎችና ከአሜሪካ ድምጽ ዘጋቢዎች ጋር በመሆን እዚህ ላይ እንሰናበታለን። አስተያየት ወይም ደግሞ ጥያቄ ቢኖራችሁ የቪያም ሀሪክ የፌስቡክ ገጽ ላይና ድረገጽ ላይ ታደርሱን ዘንድ እንጋብዛለን። በነገው ምሽት በመደበኛው ሰዓታችን እንጠብቃችኋለን። ሰላም ጤና ይስጥልን። ደህና ደሩ።